ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችን አሁን ይጀምራል። በብላቲን ጌታሩይ ወልደ ስላሴ የተደረሰውን የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል የአድዋን ድል የሚመለከተውን ትረካ ክፍል 4 እና የመጨረሻውን አስመተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ዝግጅታችንን የሙት ከተማ አድማን በሚመለከት በቀረበ ጽሑፍ እንጀምራለን። የሙት ከተማ ተቃውሞ ጥሪ። ለመሆኑ የሙት ከተማ አድማ ምንድነው? ይህን በተመለከተ በ1997 ዓ.ም ብዙ ማብራሪያ እየሰጠን ቢሆንም ባጭሩ በዚህ ወቅት ማቅረቡ ጥቅም አለው። ምንም እንኳ በኢሃፓ በኩል ስልጣን ላይ ያለ ቡድንን እያስፈቀዱ እያሳወቁ ከሚለው ጋር የተለያየ ነው፣ ሰልፍ ማድረግ የሚባለውን ከሥነ መሠረቱ አጥብቆ የሚቃወመው ቢሆንም የሙት ከተማ አድማ በመንገድ ላይ ሰልፍ ሊደርስ የሚችል ጉዳትን ይቀንሳል ከሚልም የቀረበ ነው። የሙት ከተማ አድማ በማድጋስካርና ሌሎች ቦታዎች ተካሂዶ ውጤት ያስገኘ የትግል ዘዴ ነው። በተወሰነው ቀን ሰው ሁሉ ወይም በአብዛኛው ወደ ሥራ ቦታ አይሄድም፣ በአደባባይ አይንቀሳቀስም፣ ከቤቱ ይቆያል ወዘተ ማለት ነው። አድማ ነው። ሱቆችም መስሪያ ቤቶችም ይዘጋሉ። ትምህርት ቤቶች ተማሪና አስተማሪ አልባ ይሆናሉ። የሚንቀሳቀስ ታክሲና አውቶቡስ አይኖርምም ማለት ነው። አገዛዙ ይህን ለመቋቋም በ1997 ዓ.ም ባዕዳንን ለምኖና ከሃዲዎችን ተጠቅሞ ከጉድ አምልጧል። ዛሬም ይህን ሊሞክር ሲችል በሌላ መንገድ ደግሞ ቅጥረኞችን ያሰማራል፣ በየቤቱ እየሄደም ሊያስፈራራ ይችላል። አድማ ያደረገ ሁሉ ከዛሬ ጀምሮ ከሥራ ከትምህርት ቤት ተባሯል ወዘተ ወዘተ ሊል ይችላል። አድማው ዋጋ ያስከፍላል። ጉዳት አልባ ትግል ለሚፈልጉ የሚመች አለመሆኑን ከወዲሁ ማወቅም ያሻል። ጨዋ ይሄ ኢትዮጵያዊ ትግል በወያኔ ላይ የከረረ እንቢታን ማሳየት አይደለም የሚሉና ቁርጠኛን ትግል የሚቃወሙ በሙት ከተማ አድማ ደስተኛ እንደማይሆኑም መርሳት አያሻም። የሙት ከተማ አድማ በመጀመሪያ ለረጅም ቀናት ባይሆን ወይም በአንድ ወይም ጥቂት ቀን ደረጃ መካሄዱ ይበጃል መባሉንም ማስታወስ ይገባል ማለት ነው። ዝግጅትንም ይጠይቃል። በተለይ በውጪ ልዑካን እና ድርጅቶች የተሞላች ናትና አዲስ አበባ ረጭ ጸጥ ብትል አንደምታው ከፍ ያለ ይሆናል። ጥሪው ተደርጎ ሰሚ የሚያጣ ከመሰለና ፍርሃትም ካየለ ግን አለመሞከሩ ሊመረጥ ይችላል። ለዚህም ነው ከየካቲት እስከ ትናንት አድማን በተመለከተ ያለውን አዎንታዊና አሉታዊ ተመክሮ ማጤን ቅድሚያ መሰጠት ያለበት። ይህን ካልን በኋላ ግን ለግንቦት 20 በህብረትና በጋራ የሙት ከተማ አድማ እንዲጠራ ሙሉ ድጋፋችንን በማድረግ በአድማውም ባለን አቅም ሁሉ የምንሳተፍ ይሆናል። አገር አድን የጋራ ትግል ይጠናከር። በኢትዮጵያዊነት ዙሪያ እናብር። ድል ለኢትዮጵያ ህዝብ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ ያድዋ ድል በብላቴን ጌታ ሆይ ወልደ ስላሴ በ1927 እስከ 1928 ተጻፈ። ክፍል 4 የሰው ልጅ ክቡ በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት። ለኡል ራስ መኮንን በጦር አበጋዝነታቸው አላጌ ላይ ከጣሊያኖች ጋር ስለመዋጋታቸው። ለኡል ራስ መኮንን የጦር አበጋዝ ስለሆኑ እንደ ሥርዓቱና እንደ ልማዱ እሳቸው ከራስ ሚካኤል ጋር ደጀን ሆነው ራስ መንገሻልና ራስ አሉላን በቀኝ ራስ ወሌን በግራ ፊታውራሪ ገበየሁን በግንባር አርገው ሲጓዙ አሸንጌን ካለፉ በኋላ ጦርነት ሳይደረግ ጣሊያኖች ያላገን አምባ በእርቅ እንዲለቁ ለማድረግ አስበው ለጣሊያን የጦር አለቃ ለማጆር ቶዞሊ ከዚህ ቀጥሎ ያለውን ቃል ላኩበት። ምንም ለጦርነት ታዝዤ በመጣ የክርስቲያን ደም በከንቱ እንዳይፈስ እርቅ ማድረግ ይሻላል ብዬ ወደ ጠቅላይ የጦር አለቃ ወደ ጀነራል ባራቲሪ የወዳጅነት ቃል ልኬ ነበር። ነገር ግን እስካሁን ምላሽ ስላልመጣልኝ ወደፊት ለመጓዝና ጦርነት ለማድረግ ግድ ይሆንብኛል። ንጉሠ ነገሥቱም አሸንጌን አልፈው ወደዚህ መጥተዋልና ከዚህ ለመቆየት የማይቻል ነው። ዳር 22 ቀን 1888 ዓመተ ምህረት ማጆር ቶዚዮሊም ከዚህ የሚከተለውን ቃል መለሰላቸው። እጅግ ክቡር ራስ መኮንን ሆይ፣ ወደ ጀነራል ባራቲሪ የጻፉትን ደብዳቤ በዚህ ወር አሳልፌልዎታለሁ። ነገር ግን ይህን ከጻፉ በኋላ ወደፊት መገስገስዎ ጦርነት እንጂ እርቅን አለመፈለግዎን ያስረዳል። ሰው እንደዚህ አድርጋለሁ ብሎ ያስባል እንጂ ፍጻሜው በእግዚአብሔር እጅ ነውና በጦርነት የሚያመጣውን ጉዳት ማንም ሊያውቀው አይችልም እያለ የማስፈራራት ቃል ጨምሮ ላከባቸው። ለኡል ራስ መኮንንም የማጆር ቶዞሊን ደብዳቤ ከተቀበሉ በኋላ በደብዳቤው ውስጥ ለርቅ የሚያበቃ ምልክት ባገኙበትም በግስጋሴ ሄደው በዳር 28 ቀን አላጌ ደረሱ። ፊታውራሪ ገበየሁም በግንባር እየተጓዘ ሰፈሩም ከደጀኑ እየራቀ ነበርና በዳር 28 ሌሊቱን በ11 ሰዓት ከማጆር ቶዞሊ ዘበኞች ጋር ተገናኝተው ተኩስ በተጀመረ ጊዜ የራስ መንገሻ ሎሌ ሹማጋሜ ተስፋይ በፍጥነት ወደ ሉል ራስ መኮንን ሂዶ ይህ አሁን ያለንበት ስፍራ ካምባላጌ ለሚተኮሰው መድፍ የተመቸ ነውና በዚህ ስፍራ ጦርነት መቅጠማችን ቀርቶ በሌላ ወገን ዞረን ብንገጥም ይሻላል ብሎ አመለከተ። ነገር ግን ፊታውራሪ ተክሌና ቀኛዝማች ታፈሰ የተኩሱን ብዛት እየሰሙ ገና ሳይታዘዙ ወደ ፊታውራሪ ገበየው ሄደው ስለተቀላቀሉ ጦርነቱን ለማገድ የማይቻል ሆኖ ነበርና ለኡል ራስ መኮንን የቀሩትን ራሶች በቀኝና በግራ አሰልፈው እርሳቸው በመሃል ሆነው ወደ አምባው ቀርበው ተጋጠሙት። አንድ ሰዓት ያህል እንደተዋጉ በግራ የተሰለፉት ራስ ወሌ በግንባር የገጠማቸውን ድል ስላደረጉት እየሸሸ ላይኛው አምባ ገብቶ መድፍ ይተኩስባቸው ጀመር። የራስ መኮንንና የራስ ሚካኤልም ሰራዊት መሃል ለመሃል ገብተው በጎራዴ ስለተጋጠሙት ራስ መንገሻና ራስ አሉላም በስተጀርባ ዞረው ስለገቡበት ወደ ኋላው ለመሸሽ ከአምባው መውረድ ጀመረ። ማጆር ቶዞሊ ግን ስመጥሩ ጀግና ነበርና ምንም ቢሆን አልማረክም ብሎ በብርቱ ሲዋጋ በሰልፉ ላይ ሞተ። የጦርነቱም ነገር ዋናው ከወደቀ መፈታቱና መፍረሱ አይቀርምና የጣሊያን ሰራዊትም በቀኝም በግራም ሲሸሹ ከብቱና ሰውም ስለተደበላለቀና መንገዱ ስለተጠበበ ርዝመቱ 400 ሜትር በሚያህል ገደል እየተወረወሩ አለቁ። በጠመንጃም ከመቱት በጎራዴ እየተመቱ የሞቱት ይበዛሉ። ከጦር አለቆቹም እኩሉ በሰልፍ ውስጥ ሞቱ፣ እኩሉም ተማረኩ፣ እኩሉም እየሸሹ አመለጡ። በአላጌ ጦርነት ያለቁት የጣሊያን ሰራዊት ነጮች ጥቁሮችም ባንድነት ሆነው 2960 ይሆናሉ። ከኢትዮጵያም ሰራዊት ወገን ከሺ የሚበልጡ ሞተዋል። ፊታውራሪ ገበየሁም በጉዞ ላይ ጥቂት ታሞ ሰንብቶ ነበር። ቢሆንም ጦርነቱን የጀመረ እሱ ለመሆኑ ለሀገሩና ለንጉሱ ለስሙም ክብር ሲል ጠመንጃን ትተ በጎራዴ በለው እያለ በጀግንነት ሲዋጋ ስለዋለ እንኳ በኢትዮጵያ ሰራዊት ፊት በጣሊያን ሰራዊት ፊት እጅግ የተመሰገነ ሆነ። ካሁን ዘመቻ አስቀድሞ ጎበዛየው የሚባል አዲስ ነፍጥ ወጥቶ ነበርና ከነፍጥ ጎበዛየው አሽከር ገበየው እየተባለ ተዘፈነለት። የጣሊያን ሰራዊት የሞተው ሞቶ የሸሸው ሸሽቶ የተማረከው ተማርኮ ድሉ ለልዑል ራስ መኮንን ከሆነ በኋላ ሰራዊቱ በየሰፈሩ ገብቶ ለሞተው ወንድሙና ዘመዱ ለባልንጀራውም ያለቅስ ጀመር። ልዑል ራስ መኮንንም የሰራዊቱን ልቅሶ በሰሙ ጊዜ በመኳንንቱና በሰራዊቱ መካከል ቆመው ወንድሞቼ ሆይ ዛሬ ስለ አገራችን ነጻነትና ስለ ንጉሳችን ክብር ብንሞት ለኛ ደስታና ክብራችን ነው እንጂ ሞት አይባልምና ግዳይ ጣሩ እንጂ አታልቅሱ ብለው ስለተናገሩ እንዳገሩ ልማድ እኩሉ በፈረስ እኩሉም በግር የሆነ የሰራውን ጀብዱ እየተናገረ በፊታቸው ይፎክር ጀመር። ከዚህም በኋላ እንደ ሰለጠነው ዓለም ጦርነት አደራረግ ይህ የኢትዮጵያ ነው ይህ የጣሊያን ነው ሳይሉ የሞተውን ሁሉ እያስነሱ ያስቀብሩ ጀመር። የቆሰለውንም በየባላገሩ ቤት እያስመሩ እንዲታመም ሙርኮኛውም ሳይጉላላ በክብር እንዲቀመጥ አደረጉ። የማጆር ቶዞሊንና የጦር አለቆቹንም ሬሳ አስነስተው በማረግ በታላቅ ሰልፍና ጀብ ወስደው እሳቸውም በዚያው ቆመው አስቀበሯቸው። ልዑል ራስ መኮንን ድሯ ኢንተርናሽናል የዓለም መንግስታትን ሕግ አውቀው ከጠላት ወገን የሞቱትን በማስቀበራቸው የቆሰሉትን በማስታመማቸው የተማረኩትንም ባለማጉላላታቸው በኢጣሊያ አገር እንኳ ሲመሰገኑ ይኖሩ ነበር። ደግሞ ምንም ድሉ ለኢትዮጵያ ቢሆንም መጀመሪያ ፊታውራሪ ገበየው ቀጥሎም ቀኛዝማች ታፈሰ ሳይታዘዙና ሳያስፈቅዱ ከጣሊያን ጋር ጦርነት መግጠማቸው በወታደር ደንብና ሕግ ያልተፈቀደ ስለሆነ ነገሩን ለአጼ ምኒልክ እንዲያስታውቁና ይለቀቁ የሚል ትዕዛዝ እስቲመጣላቸው የቁም እስር እያደረጉ አስቀመጧቸው። ከዚህም በኋላ ባላጌ የተማረከውን መድፉን፣ ጠመንጃውን፣ ጥይቱንም ሌላውንም የጦርነት ዕቃ ሁሉ አስነስተው የሚቻለውን ይዘው የማይቻለውን በዚያው ባላጌ ዙሪያ ባለው በየባላገሩ ቤት ትተው ወደ አጼ ምኒልክ የጦርነቱን አኳኋንና የድሉን የምስራች ጽፈው ወደ መቀሌ ጉዞ ጀመሩ። አጼ ምኒልክም ባላማጣ ጥግ ሰፍረው ሳሉ የድሉ የምስራች ደረሳቸውና ትልቅ ደስታ ሆነ። የጣሊያን ጠቅላይ የጦር አለቃ ጀነራል ባራቲሪ ግን በልዑል ራስ መኮንን አበጋዝነት የመጣውን ሰራዊት ብዛት አጼ ምኒልክም ከወደ ኋላ እየገሰገሱ መምጣታቸውን ስለሰማ ጀነራል አሪሞንዲ የሚባለውን ዋና አድርጎ ማጆር ኢሚሊዮ፣ ማጆር ካቴ፣ ማጆር ጋሊያኖ ለሚባሉ የጦር አለቆች 5000 ወታደሮች ጨምሮ በአላጌ ማጆር ቶዞሊን እርዱ ብሎ ልኮ ነበርና ገና አላጌ ሳይደርሱ የድሉን ወሬ ስለሰሙ ወደ መቀሌ የመመለሳቸውን ነገር ሲመካከሩ ከድሉ በኋላ ፊት ለፊት የሚጓዘው የሸዋና የወሎ የእጁም ወታደር ደረሰባቸውና ተኩስ ተጀመረ። ከጣሊያኖችም ወገን 15 ያህል እንደሞቱ የጀነራል አሪሞንዲ ፈረሱ ቆሰለና ወደቀ። እሱ ግን በሌላ ፈረስ ተዛውሮ የቀሩትም የጦር አለቆች ባንድነት ሆነው ወደ መቀሌ አመለጡ። መቀሌም በደረሱ ጊዜ ጀነራል አሪሞንዲ በመቀሌ ምሽግ ከመቆየት ወይም ምሽጉን አፍርሶ ተቶ ከመሄድ የሚሻለው ምክር ቢጠይቃቸው ከጦር አለቆቹ አንዳንዱ የመቀሌን ምሽግ አፍርሰን ወደ አዲግራት ሄደን ኃይላችንን አበርትተን ብንጠባበቅ ይሻላል እያሉ ተናገሩ። ማጆር ጋሊያኖ የሚባለው ግን የመቀሌን ምሽግ አፍርሰን መድፋችንንና ወታደራችንን ይዘን መሄድ ለጣሊያን ሰንደቅ ዓላማ ውርደት ነውና ምሽጉን ባናፈርሰው ይሻላል፣ እንዲያውም እኔ ራሴ በዚሁ ዋና የጦር አለቃ ሆኜ ለመቅረት ፈቃዴ ነው ብሎ የጀግንነት ቃል ስለተናገረ ሁሉም በዚሁ ተስማምተው ማጆር ጋሊያኖ ከወታደሮቹ ጋር ቀረና ጀነራል አሪሞንዲ የቀሩትን የጦር አለቆች ይዞ ወደ አዲግራት ተጓዘ። አዲግራት ማለት የአጋሚ ዋና ከተማ ነው። ለጊዜው ብርቱ ምሽግ ስለመሸጉበት በቀኝም በግራም በፊትና በኋላም ላለው ለጣሊያን ሰራዊት መሰብሰቢያና መገናኛ አድርገውት ነበር። አጼ ምኒልክም ከአሸንጌ ተጉዘው መሃን ህዝባ ከሚባለው አገር ሲደርሱ ውሎ አድርገው ነበርና ላዩን በበጌም ድር አድርገው ሲጓዙ የነበሩት የጎጃሙ ንጉሥ ተክለ ሃይማኖት መጥተው ተገናኙ። ከዚያም ተጉዘው ጨለቆት ሲደርሱ ራስ መኮንንና በርሳቸው አበጋዝነት ቀድመው ባላጌ ተዋግተው ድል ያደረጉት ራሶች ሁሉ በታህሳስ 26 ቀን ከአጼ ምኒልክ ጋር ተገናኙ። ባላጌም ከተማረከው መድፍ ማለፊያውን ይዘው ይጓዙ ነበርና አቅርበው ካሳዩ በኋላ ለዛሬው ጦርነት የኛ መድፎች ይበቁናል ተብሎ የተማረኩት መድፎች ወደ ሸዋ እንዲላኩ ተደረገ። በዚያም ዘመን ልደት በ28 ቀን ውሎ ነበርና በዓለ ልደትን በጨለቆት አክብረው በ29 ቀን መቀሌ ገቡ። ስለ መቀሌ ጦርነት፣ መቀሌ የእንደርታ ዋና ከተማ ነው። ጣሊያኖች ራስ መንገሻን በሰንአፌ ድል ካደረጉ በኋላ እየተከታተሉ መጥተው አድዋንም መቀሌንም ይዘውት ነበር። በከተማውም አጠገብ በጉብታው ላይ ከተሰራው ከእንዳ ኢየሱስ ቤተክርስቲያን ታቦቱን አስወጥተው ብርቱ ምሽግ ጀምረው ሳሉ ራስ መንገሻ ወደ ኋላ እያፈገፈጉ ስለሄዱባቸው የምሽጉን ሥራ ሳይጨርሱ ወደ ደብረ ኃይላና ወደ አላጌ ገስግሰው ነበር። አሁን ግን ባላጌ የነበረው የጣሊያን ጦር አለቃ ሜጀር ታዞሊ ተዋግቶ ድል ከሆነና ከሞተ በኋላ ጀነራል አሪሞንዲ ለእርዳታ መጥቶ ነበርና ካላጌ ጦርነት እየሸሹ ያመለጡት ሁሉ ከጀነራል አሪሞንዲ ጋር ተቀላቅለው ወደ መቀሌ ተጉዘው በምሽጉ ውስጥ ገቡ። በመቀሌም ዙሪያ ካለው አገሩን ኢትዮጵያን እየከዳ ለጣሊያኖች በገንዘብ እየተቀጠረ የገባው ሰው ሁሉ እየፈራ ሚስቱን ልጆቹን ከብቱንም እየያዘ ወደ ምሽጉ ስለገባ ምሽጉ ጠቧቸው ነበር። ሳይጨረስም የቆየውን የምሽጉን ሥራ እጅ በእጅ ብለው ጨረሱት። ካላጌ የመጣውን ቁስለኛ ግን አንድ እንኳ ሳይቀር ወደ አዲግራት ሰደዱት። ምክንያቱም በመቀሌ ምሽግ ያለው ወታደር ቁስለኞቹን እያየ ፍርሃት እንዳያድርበት ነው። ልዑል ራስ መኮንንና የቀሩትም ራሶች ካላጌ እየተከታተሉ ሄደው መቀሌ ሲደርሱ የመቀሌን ምሽግ ከበው ተቀመጡ። ካላጌ እስከ መቀሌ ርቀቱ 60 ኪሎ ሜትር ነው። ልዑል ራስ መኮንን በማናቸውም ቢሆን ጦርነቱ ቀርቶ ነገር ሁሉ በስምምነትና በወዳጅነት እንዲጨረስ ያስቡ ነበርና ይህንኑ ሐሳባቸውን በደብዳቤ አድርገው ለጠቅላይ የጦር አለቃው ጀነራል ባራቲየሪ ወዳለበት ወደ አዲግራት ልከው የዚያን ምላሽ ሲጠባበቁ ለዚሁ ጉዳይ ሌተናንት ፓርቲኒ የተባለ አንድ የወታደር አለቃ ይመጣል ስለተባለ ለእርሱ ተቀባይ ብላታ እንግዳ ተሰማ የተባለ ወደ ምሽጉ ተልኮ ሄደ። ሌተናንት ፓርቲኒም በመጣ ጊዜ ልዑል ራስ መኮንን ከቀሩት ራሶች ጋር ባንድነት ሆነው በወዳጅነት ተቀብለው የእርቁን ሐሳብ ነግረው አሰናበቱት። አጼ ምኒልክም ከጨለቆት ተነስተው ወደ መቀሌ በገቡ ጊዜ ከምሽጉ ራቅ ያለ ስፍራ ላይ ሰፈር አድርገው ወዲያው ከንጉሥ ተክለ ሃይማኖት ጋር ከፍ ባለ ስፍራ ላይ ተቀምጠው እንደ ኢየሱስን ምሽግ በመነጽር ሲያዩ አመሹ። ምሽጉ በጣም የተነከረ ነበር። ዙሪያውን በረድፍ በረፍ የሆነ በግንብና በካብ ተሰርቷል። በስተውጭም ፈረሰኛና እግረኛ ጥሶ እንዳይገባ በሽቦ ታጥሯል። በካቡም ጥግ አፈርና አሸዋ በጆንያ እየተሞላ ተደርድሮበታል። ከዚህም በቀር የሚያሰጋው ስፍራ ዲናሚት፣ ባሩድ፣ ሌላም ይህን የመሰለ የሚፈነዳ ነገር ቀብረውበት ነበር። አጼ ምኒልክም የምሽጉን መጠንከር የዲናሚቱን መቀበር በሰላይና በወሬ ሰምተውት ስለነበረ ወታደሮች ወደ ምሽጉ እንዳይቀርቡና እንዳይዋጉ አስለፍፈው ነበር። ዋና ሐሳባቸውም በዚህ በመቀሌ ምሽግ ሰራዊታቸውን ከማድከም ወደ አጋሜ አልፈው በዚያው በኩል ወደ አስመራ ሄደው ዋናውን ጦርነት በአስመራ ላይ ለማድረግ ነበር። ነገር ግን ሐሳብን የሚጨርሰው ጊዜ ነው እንጂ ሰው ብቻ አይደለምና አንድ ወታደር ስንቁንና ዕቃውን በአጋሰስ ጭኖ ወደ ሰፈር ገብቶ አጋሰሱን ሲያራግፍ በቅሎ ለነበረችና በሰፈር መካከል ፈርጥታ ስትሄድ በሰፈሩ ያሉት ሌሎችን በቅሎች እየደነበሩና እየፈረጠጡ የጣሊያኖቹ ከብቶች ወደ ተሰማሩበት አግነተው ስለሄዱ ወታደሮቹ በቅሎቻቸውን ለመመለስ እየተከታተሉ በሮጡ ጊዜ በምሽጉ ውስጥ ያሉ ጣሊያኖች የአጼ ምኒልክ ወታደሮች ለጦርነት የመጡ መስሏቸው መድፍ መተኮስ ጀመሩ። አጼ ምኒልክ በፍጥነት ሊቀመኳስ አባተንና በጅሮንድ ባልቻን አስጠርተው መድፍና መትረየስ እየጠመዳችሁ ተኩሱ ብለው ሊቀመኳስ አባተን በቀኝ በጅሮንድ ባልቻን በግራ ሰደዷቸውና ሲተኩሱ አመሹ። ከዚህም በኋላ ልዑል ራስ መኮንንና የቀሩትንም ራሶች አስጠርተው የኔ ሐሳብ ወደ አዲግራት ወደ አስመራ ሄደን ጦርነቱን በዚያ ለማድረግ ነበር። አሁን ግን በዚህ በመሽግ ውስጥ ያሉ ጣሊያኖች መድፍ እየተኮሱ ጦርነት ከጀመሩ እንዲህ ማድረጋቸውን በአይኔ እያየሁ ጠላቴን በስተኋላ አድርጌ ወደፊት አልሄድምና ካብካባችሁን አፈር ደልድላችሁ ጠንክራችሁ ተዋጉ፣ ለመድፉና ለመትረየሱም አባተና ባልቻ ዋና ይሁኑ ብለው አዘዙና ወዲያው ማታውኑ ጀምሮ ሌሊቱን ሁሉ ለመድፍ ለመትረየሱ መታኮሻ የሚበቃ ካብ ተክቦ አደረና ከጠዋቱ ጀምረው ቀኑን ሁሉ ሲታኮሱ ዋሉ። ደግሞ እንደ ኢየሱስ ምሽግ ውስጥ የሚበቃ ውሃ እንደሌለና የውሃው ትልቅ ምንጭ ያለው ከምሽጉ ውጭ መሆኑን አጼ ምኒልክ ሰምተው ነበርና የውሃውን ምንጭ ከመያዝና በውሃ ጥም ከማስጨነቅ የሚሻል ሌላ ነገር አይገኝም ብለው ብዙ ብዙ ጭፍራ ያሏቸውን የልፍኝ አሽከሮቻቸውን እነ ልጅ ገብረ ጊዮርጊስን፣ እነ ድልነሴን፣ እነ ሸዋየን፣ ሌሎችንም ሁሉ በሌሊት ሄዳችሁ የውሃውን ምንጭ ይዛችሁ ጠብቁ ብለው አዘዟቸው። ከጥቂታይቱም የጦር ሰራዊት ክፍል በየደንቡ እየታዘዙ ተጨምረውላቸው ነበር። እነዚህም ለውሃው መጠበቅ የታዘዙ ሰዎች ስለ አገራቸውና ስለ ንጉሳቸው ፍቅር ምንም ሳይፈሩ በድፍረት እየሄዱ በዚያው በምንጩ ዙሪያ የመታኮሻ ካብ እየካቡ ጠንክረው ይጠብቁ ጀመር። ጣሊያኖችም የውሃው ምንጭ ይያዝብናል ብለው አላሰቡም ነበርና የመያዙን ነገር በሰሙ ጊዜ ለመድፍ መተኮስ የማይመቻቸው ስፍራ ስለሆነ ከሌሊቱ በሶስት ሰዓት ተሰልፈው መጥተው እስከ ስድስት ሰዓት ጦርነት ገጠሟቸውና የማይችሉ ስለሆኑ ተመልሰው ወደ ምሽጋቸው ገቡ። ስለሆነም ከሁለቱም ወገን ብዙ ሰዎች መሞታቸው አልቀረም። በነጋም ጊዜ ሊቀ መኳስ አባተ መድፉን እያነጣጠረ ቢተኩስ የዕቃ ቤታቸውንና የመሃል ቤታቸውን ያፈርስባቸው ጀመር። በጅሮንድ ባልቻም በበኩሉ በመነጽር እያየ በመተኮሱና ምሽጉን በመምታቱ ጣሊያኖቹ በጣም ደንግጠው ነበር። እንደዚህም አድርገው 10 ቀን ሙሉ ውሃውን ይዘው ስላስጨነቋቸው እርቅ አስመስለው ለመውጣት ይማከሩ ጀመር። ይህም ሁሉ ሲሆን ራሶቹ ተራ ገብተው ማታ ማታ ወታደሮቻቸውን እየላኩ ዘብ ሲያስጠብቁ ያድሩ ነበርና ጥር 3 ቀን የዘቡ ተራ የልዑል ራስ መኮንን ስለሆነ መኳንንቶቻቸውና ወታደሮቻቸው ለዘብ ጥበቃ ሄደው ሳሉ እስከ መቼ ከዚህ ስንጠባበቅ እንኖራለን? ቢሆንም ባይሆንም ባንድ ልብ ባንድ ጉልበት ሆነን እንግባበትና ይለይለት ተባብለው እየተፎካከሩ ሄደው የውጭውን የሽቦውን አጥር ቆራርጠው ወደ ካቡ ተጠጉ። ሌሊቱንም ሁሉ መሰላል ሲሰሩ አድረው ሲነጋጋ በ11 ሰዓት ጀምረው በመሰላሉ ላይ እየተንጠላጠሉ እጅ ለእጅ የተያዙ መውጣት ስለጀመሩ ጣሊያኖቹ የተመቸ ስፍራ ይዘው ነበርና እየተታኮሱ ከመሰላሉ ላይ እየገነጠሉ ይጥሏቸው ጀመር። ይህን የመሰለውን ጦርነት በጦር በጎራዴ በሚዋጉበት በቀድሞው ዘመን ነበር እንጂ በተመንጃ በሚዋጉበት በዛሬው ዘመን ጦርነት የሚሆን አልነበረምና የሉል ራስ መኮንን ሰራዊት የስህተትና የድፍረት ሥራ በመስራታቸው ትልቅ ጉዳት ደረሰባቸው። ምንም እንኳ ብዙ ጣሊያኖች ቢገድሉም ከነሱም ወገን ከመኳንንቱም ከወታደሩም ወገን የሞቱ ከ700 ይበልጣሉ። በዚያውም ያለ ጣሊያኖች የጦር አለቃ ሜጆር ጋሊያኖ ምንም እንኳ ምሽጉ የተነከረና የማይደፈር መሆኑን ቢያውቀውም ውሃው ስለተያዘበት በዚያ ብዙ ቀን ለመቆየት እንደማይቻል ተረድቶት ነበርና እሱ ጋር ያለውን ሙሴ ፌልተር የሚባለውን ወደ ልዑል ራስ መኮንን ልኮ ሰደደው። ለዚያ መልእክት ሙሴ ፌልተር የተመረጠበት ምክንያት እሱ ከዚህ ዘመቻ አስቀድሞ የጣሊያን መንግስት ሰው መሆኑ ሳይገለጥ በሐረር ከተማ እንደ ነጋዴና እንደ ተራ ሰው መስሎ ከልዑል ራስ መኮንን ጋር ተላምዶ ነበርና ነገሩን አቃንቶ ሳይመለስ አይቀርም በማለት ነው። ሙሴ ፌልተርም ወደ ልዑል ራስ መኮንን ቀርቦ የእናንት ሰራዊት ወደ ምሽጉ እየቀረበ ለምን ያልቃል? የኛ ሰራዊት ለምን በውሃ ጥም ይሞታል? ነገሩ በፍቅር ከሆነ እንኳ መቀሌን አዲግራትንም ለቀን እንሄዳለን እያለ የማታለል ቃል ተናገረ። ልዑል ራስ መኮንንም የእርቁን ነገር ወደፊት እንነጋገራለን፣ እኔም ገና መቀሌ እንደደረሱ ይህንኑ የእርቁን ነገር ወደ ጀነራል ባራቲየሪ ልኬ ነበር። አሁን ግን ትናንት የሞቱትን የመኳንቶችንና የወታደሮችን ሬሳ እንዳስቀብር ለማጆር ጋሊያኖ ንገርልኝ ብለው ሰደዱት። ማጆር ጋሊያኖም ይህን በሰማ ጊዜ በዚህ በምሽጉ አጠገብ በምንጩ ዳር ያለው ወታደር ሁሉ ወደ ሰፈሩ የተመለሰ እንደሆነ የሞቱትን ሰዎች ሬሳ ለመውሰድ ትችላላችሁ የሚል ምላሽ ሰጥቶ ሙሴ ፌልተርን መልሶ ሰደደው። ራስ መኮንን ግን እንደ ጦርነቱ ሕግ የሁለቱም ወገን ሬሳ እስቲቀበር የኛ ወታደሮች እንኳን ጠመንጃ እንዳይተኩሱ አድርጌ ጦርነቱን ለማቆም እፈቅዳለሁ እንጂ በምሽጉ አጠገብ ያለው ወታደር ወደ ሰፈር እንዲመለስ አላደርግም በማለት ሐሳባቸውን ስላጠነከሩ የነገሩ ስምምነት በዚሁ ተጨረሰና ሁለቱም ወገኖች የሞቱትን ሰዎች ሁሉ እየወሰዱ አስቀበሩ። በዚያም ቀን ማታ ጣሊያኖች በአጼ ዮሐንስ ጊዜ በሰዓቲ እንዳደረጉት የሸዋን ሰራዊት ለማስደንገጥ አስበው በምሽግ ውስጥ ሆነው ወደ ሰማይ እየተወረወረ የሚተኮስ የኤሌክትሪክ አርቲፊሻል መብራት ወደ ሰማይ እየወረወሩ ሲያሳዩ አመሹ። ተወርውሮም ሲፈነዳ ልዩ ቀለም እየመሰለ ይታይ ነበር። ነገር ግን የትግራይ ሰራዊት በአጼ ዮሐንስ ጊዜ ሰዓቲ ላይ ባይኑ ስላየው የሸዋና የሌላውም አገር ሰራዊት የሚጎዳ ነገር አለመሆኑን በወሬ ስለሰማው አንድም የደነገጠ ሰው አልነበረም። ከዚህ በኋላ ልዑል ራስ መኮንን ፌልተር ያቀረበውን የእርቅ ሐሳብ ለአጼ ምኒልክ ባስታወቋቸው ጊዜ ጣሊያኖች በእውነት እርቅ ከፈለጉ እኔም ፈቃዴ ነው ብለው ስለተናገሩ ይህንኑ በጽሕፈት አድርገው ለፌልተር ሰጡትና ጀነራል ባራቲየሪ ወዳለበት ወደ አዲግራት በግስጋሴ ሄደ። በመቀሌ በእንደ ኢየሱስ ምሽግ ውስጥ ያሉት ጣሊያኖች የውሃው ምንጭ ስለተያዘባቸው በውሃ ጥም ለማለቅ መቅረባቸውን አስረድቶ የእርቁን ነገር ወደፊት እንጨርሳለንና አሁን የመቀሌን ምሽግ ለቃችሁ አስረክባችሁ ውጡ የሚል ወደ ማጆር ጋሊያኖ የተጻፈ ደብዳቤ ይዞ ተመለሰ። ውሃውንም የሚጠብቁት የአጼ ምኒልክ ዘመኞች በምሽግ ውስጥ ያሉት ጣሊያኖች ምናልባት እንኳ ኃይል አግኝተው ውሃ ለመቅዳት ቢመጡ እንዳያገኙ ብለው ምንጩን በአፈርና በደንጊያ እየተቀጠቁ ደፍነውት ነበር። ጣሊያኖችም በውሃ ጥም ከመጨነቃቸው የተነሳ በቀን ለአንድ ሰው የሚሰጡት ውሃ የጠርሙስ እኩሌታ ያውም ድፍርስና መጥፎ ሽታ ያለው ነበር። ማጆር ጋሊያኖ ግን ምንም የመቀሌን ምሽግ ለመልቀቅ ብታዘዝ ለዕቃዎችንና ለመሳሪያዎች ለአወጣጣችንም በጽሕፈት የሆነ አንድ ውል መቀበል ያስፈልገኛል ብሎ ስለተናገረ ሙሴ ፌልተር በጀነራል ባራቲየሪ ፈቃድ ከዚህ ቀጥሎ ያለውን የእርቅ ውል አቀረበ። አንደኛ፣ ጣሊያኖች ምሽጉን በሙሉ ለቀው አጼ ምኒልክ ለሚያዙት ሰው አስረክበው እንዲወጡ፣ ሁለተኛ፣ አጼ ምኒልክም ዕቃቸውንና መሳሪያቸውን እንዳይወስዱባቸው ወደ አዲግራትም ሲሄዱ ለመኳንንቶቹ መከመጫ በቁሎች ለቃቸው መጫኛ አጋሰሶች እንዲሰጧቸው ሶስተኛ እስከ አዲግራት የሚሸኙ መኳንንቶች እንዲያዙላቸው ነው። ይህ ስምምነት ከተደረገ በኋላ ጥር 12 ቀን ወደ ማታ በ10 ሰዓት በምሽጉ ውስጥ ያሉት የጣሊያን ወታደሮች መውጣት ጀመሩ። በአንድ ሰዓት ላይ ወጣ። ወታደሮቹም በዋጥም ከመሞት ስለዳኑ ሙዚቃ እየነፉ የደስታ ድምጻቸውን እያሰሙ ወጥተው ለሰፈርም በተፈቀደላቸው በመቀሌ ሜዳ ሰፍረው ነበር። ይህም ከሆነ በኋላ ጣሊያኖቹ ምናልባት ወደ አዲግራት ከደረሱና ከጀነራል ባራቲሪ ከተቀላቀሉ በኋላ የርቁን ነገር ያፈርሱ ይሆናል በማለትና በመጠራጠር በእናንተ ወገን 10 መኳንንቶች ስለመያዣ ሆነው ከኛ ጋር ይቆያሉና የቀሩትን መኳንንቶችና ወታደሮች ይዘህ ብለው ለማጆር ጋሊያኖ ቢያስታውቁት እነዚህማ ከቀሩ እንደምን አድርጌ እሄዳለሁ? እገሌማ አኪማችን ነው፣ እገሌም ዋና ሰራተኛችን ነው ይያለ ልጅ ልጅ ምክንያት ያቀርብ ጀመር። አጼ ምኒልክ ግን የርቁን ነገር እሳቸው ያፈረሱ እንዳይመስሉ ነበር እንጂ እነዚያን 10ን መኳንንቶች ይሻስፈራራደው ለማለት ሐሳብ አልነበራቸውምና ራስ መኮንን ተነጋግረው እንዲጨርሱ ፈቃድ ሰጧቸው። ራስ መኮንንም እንደ ኢንተርናሽናል ደንብ ተነጋግረው ሁሉንም ይዞ እንዲሄድ አደረጉለት። ለማጆር ጋሊያኖም ባለመደገፊያ ኮርቻ የተጫነች ማለፊያ በቅሎ ሰጡት። ለመኳንንቱም እንደየማረጋቸው አንዳንድ በቅሎ ሰጧቸው። ለቃቸው ማንሻ 700 ያህል ግመሎች ከእንደርታ ዙሪያ በኪራይ አስፈልገው ሰጧቸውና ጣሊያኖች ለቃቸውንም መሳሪያቸውንም እየጫኑ በጥር 15 ቀን ከመቀሌ ተነስተው ሉል ራስ መኮንን የሚሸኙ መኳንንቶችና ወታደሮች ተቀብለው ወደ አዲግራት ተጓዙ። ከመቀሌ በዳጋ ሐሙስ አድርጎ ወደ አዲግራት የመንገዱ ርዝመት 120 ኪሎ ሜትር ይሆናል። ማጆር ጋሊያኖም ወደ አዲግራት በቀረበ ጊዜ ጀነራል ባራቲሪ የአንድ ሰዓት መንገድ መጥቶ አንገቱን አቅፎ እየሳመ በክብር ተቀበለው። አጼ ምኒልክም ከመቀሌ ተነስተው ወደፊት እየገፉ ይሄዱ ጀመር። ምክንያቱም ፌልተር የርቁን ነገር ከጀነራል ባራቲሪ ተነጋግሬ እመለሳለሁ ብሎ ከሄደ በኋላ ሳይመለስ ስለዘገየ ነው። በጥር 21 ቀን ሐውዜን ላይ ሰፍረው ሳሉ ሙሴ ፌልተር መጥቶ ተገናኘ። ሐውዜን የሐራማት ዋና ከተማ ነው። የተቆረቆረው በደጃዝማች ውቤ ዘመን ነበር። ሙሴ ፌልተርም የመጣበትን ምክንያት በተጠየቀ ጊዜ ከመቀሌ የወጡት ጣሊያኖች ወደ አዲግራት እስቲገቡ ድረስ የርቁን ነገር ለመጨረስ አይቻልም ለማለት ነው ብሎ መለሰ። አጼ ምኒልክም ይህን በሰሙ ጊዜ በመቀሌ የነበሩትን ጣሊያኖች ከነቃቸውና ከነመሳሪያቸው መስደዴ የርቁ ነገር ፈቃዴ መሆኑን ይመሰክራል። አሁንም የርቁን ነገር ብትጨርሱ መልካም ነው። ጦርነት ብትፈልጉ ኃይል እግዚአብሔር ነውና እንዳመጣጣችሁ እቀበላችኋለሁ ብለው ቢመልሱለት የርቁስ ነገር ፈቃዱ ከሆነ እኔም ወደ አዲግራት ተመልሼ ከጀነራል ባራቲሪ ምላሽ ተቀብዬ እስከመጣ ከዚህ ከሰፈሩበት ከሐውዜን ተነስተው ወደፊት እንዳይጓዙ ቃሉን ይስጡኝ አላቸው። አጼ ምኒልክ ግን ሙሴ ፌልተር እንደዚህ ማለቱ ጀነራል ባራቲሪ ጦርነት የሚያደርግበትን ስፍራ እስኪመርጥና እስኪያዘጋጅ ቀኑን ለማስረዘም እንጂ ለእርቅ አለመሆኑ ልባቸው ስለተረዳው በሐውዜን ለከብት የሚበቃ ሳርና ውሃ የለምና ሳርና ውሃ በሚገኝበት ቦታ ሆኜ ብጠብቃችሁ ይሻላል ብለው አሰናብተው ሰደዱት። ከሐውዜንም ተነስተው በወር አልፈው በፈረስ ማያ አድርገው ዛታ ከሚባለው አገር ሲደርሱ ማጆር ሳልሳ የተባለ አንድ የጦር አለቃ ከጀነራል ባራቲሪ ተልኬያለሁ ብሎ መጣ። ለሱም በጅሮንድ ባልቻን ባልደረባ ሰጥተው በዚያው ድንኳን አስተክለው በክብር አስቀመጡት። በማግስቱም ልዑል ራስ መኮንን ከአጼ ምኒልክ እንደታዘዙት ከራስ ቢትወደድ መንገሻና ከአቶ ሀብተ ጊዮርጊስ ጋር ሆነው ሜጀር ሳልሳ ተልኮ የመጣበትን ጉዳይ ቢጠይቁት የርቁን ነገር ተነጋግሬ ለመጨረስ ከጀነራል ባራቲሪ ታዝዣለሁ፣ የርቁም ሐሳብ ከዚህ ቀጥሎ ያለው ነው። እስካሁን ድረስ ወታደራችን የደረሰበትና ሰንደቅ ዓላማችን የተተከለበት እስካላጊ ያለው አገር በኢጣሊያ ጥግ ሆኖ ለመኖር እንዲፈቀድልን፣ ሁለተኛ አጼ ምኒልክ በትግራይ መቆየታቸው ቀርቶ በቶሎ ወደ ሸዋ ተመልሰው እንዲሄዱ ውሉም ለአምስት ዓመት እንዲጸና የሚል ነው። ልዑል ራስ መኮንንም ይህን እጅግ የሚያሳዝን ቃል ሰምተው ከራስ ቢትወደድ መንገሻና ካቶ ሀብት ጊዮርጊስ ጋር ሆነው ለአጼ ምኒልክ ባስታወቋቸው ጊዜ መቼም ቢሆን ጣሊያኖች እርቅና ሰላም ፈላጊዎች እየመሰሉ እኛን ለማታለልና ቢቻላቸውም አደጋ ለመጣል ነው እንጂ እርቅ አለማሰባቸውን ተረድቻለሁ። አሁንም እኔ ራሴ ወደ ዘመቻው የመጣሁት ወሰን አልፋችሁ መጣችሁ የተከላችሁትን ሰንደቅ ዓላማ አስነቅዬ ወደ መጣችሁበት እንድትመለሱ ለማድረግ ነው እንጂ በአገሬ በኢትዮጵያ የጣሊያን ሰንደቅ ዓላማ እንድትተከልባት ለመፍቀድ አይደለምና እንታረቅ ያላችሁ እንደሆን አዲግራትን ለቃችሁ መረብን ተሻግራችሁ ለነጋዴ መስፈሪያ ብዬ በሰጠኋችሁ ባስመራ ተቀመጡ። የውጫሌንም ውል 17ኛውን ክፍል ሰርዙልኝ። ይህን የኔን አንቀበልም ብትሉ ግን እርቁ ይቅር እንጂ ሌላ ነገር ለማድረግ አልችልም ብለዋል ብላችሁ ንገሩትና ተመልሶ ይሄድ አሏቸው። ከጦርነቱ በኋላ ግን ወሰኑ ያው መረብ ሆነ። ማጆር ሳልሳም ያጼ ምኒልክን የውል ሐሳብ በሰማ ጊዜ ሐሳቡ ባለመፈጸሙ እያዘነ ወደ አዲግራት ተመለሰ። ጀነራል ባራቲሪም የአዲግራትን ምሽግ መገናኛና መሰብሰቢያ አድርጎ የጦርነቱን ስፍራ ለመምረጥ ወታደሮቹን እያሰለፈ መድፉን መትረየሱን እየጫነ ወደ እንኪጨው ጉዞ ጀመረ። ራስ ባትና ደጃቻጎስ ተፈሪ ከጣሊያኖች እየከዱ ወደ አጼ ምኒልክ ስለመግባታቸው። ራስ ባት የአጋሜ ባላባት የሰባጋዲስ የልጅ ልጅ ናቸው። ራስ አሉላ ከራስ መንገሻ ጋር በተቆራረፉ ጊዜ ራስ ባትም በሴራው ውስጥ አሉበት ተብለው ተጠርጥረው ነበር። በአንድ ወገንም ለጣሊያኖች የትግሬንና የራስ መንገሻን ወሬ ያቀብላሉ እየተባሉ ይታሙ ነበርና በዚህ ሁሉ ምክንያት ራስ መንገሻ ከነ ልጆቻቸው አስረው በአምባሰላማ አስቀምጠዋቸው ነበር። ነገር ግን በኳቲት ጦርነት ጊዜ ጣሊያኖች ፈተው እንዳይወስዷቸው ከአምባሰላማ ወደ አላጊ ሄደው እንዲታሰሩ አደረጉ። ከዚህ በኋላ ጀነራል አሪሞንዲና ሜጀር ቶዞሊ ራስ መንገሻን እያባረሩ አላጌ በደረሱ ጊዜ ራስ ስብሃትን ከነ ልጆቻቸው ፈተው ካላጌ አስወረዷቸው። ወዲያውም ወደ ጀነራል ባራቲሪ ሄደው በተገናኙ ጊዜ የእንደርታን ግዛት ሾሜሃለሁ ብሎ ደስ አሰኛቸው። ፊትም ለኳቲት ጦርነት አጋሜን ለደጃቻጎስ ተፈሪ ሰጥቶት ነበር። ይህም መደረጉ የትግሬ መኳንንት እንደነ ራስ ስብሃት እንሾማለን እያሉ ከራስ መንገሻ እየከዱ እንዲገቡለት ለማድረግ ይሆናል እንጂ እንደርታ የራስ ስብሃት አጋሜ የደጃቻጎስ ግዛት ሆኖ እንዲቀር አልነበረም። ልዑል ራስ መኮንንም ከቀሩት ራሶች ጋር በግስጋሴ ወደ አላጌ መምጣታቸው በተሰማ ጊዜ ጀነራል ባራቲሪ ራስ ስብሃትን የፋኖ ወታደር ሁሉ አለቃ አድርጎ ወደ አላጌ ሰዷቸው ነበርና ማጆር ቶዞሊ ጋር ሆነው ባላጌ ሲዋጉ ውለው ድል ሆነው ቶዞሊ ሲሞት እሳቸው ሸሽተው አመለጡ። እንደዚህም ሆነው ከጣሊያኖች ጋር ቆይተው ሳሉ ከመቀሌ ጦርነት ጀምሮ አጼ ምኒልክና በጣሊያኖች መካከል የታሰበው ጦርነት ቀርቶ ሰላምና እርቅ ሊሆን ነው እየተባለ ሲወራ ነበርና አሁን የእርቁ ነገር ቀርቶ ሁለቱም ወገኖች ለጦርነት መሰናዳታቸው ቁርጡ በታወቀ ጊዜ ራስ ስብሃትና ደጃቻጎስ ባንድነት ተማክረው እኛ ወደ ጣሊያኖች መግባታችን ራስ መንገሻ ቢያስቀይሙን እሳቸውን ብቻ ይጎዳን መስሎን ነበር እንጂ የሀገራችንን የኢትዮጵያ ነጻነት የሚያጠፋ የንጉሳችንን ክብር የሚያዋርድ ጠላትማ ሲመጣ ከጠላት ጋር ሆነን እንደምን ንጉሳችንን እንወጋለን? እናታችንን ኢትዮጵያንስ እንደምን እንከዳለን? እንደዚህማ ብናደርግ እግዚአብሔርስ በነፍስና በስጋችን ይፈርድብን የለምን? ተባብለው ከጣሊያኖች የተቀበሉትን የጦር መሳሪያ እንደያዙ ያካለ ጉዛይን ሰዎች አስከድተው ወደ ማታ በ10 ሰዓት ከሰፈር ተነስተው እንብልታ ያስነፉ በግልጥ ይጓዙ ጀመር። የጣሊያንም የጦር አለቆችና ወታደሮች ለመናፈስ ለሽርሽር የሚሄዱ እንጂ በግልጥ እንብልታ ያስነፉ ከርተው ይሄዳሉ ብለው አልጠረጠሯቸውም ነበርና ያጀቡን ማማርና የሚሄዱበትን መንገድ በመነጽር ያዩ ዝም አሏቸው። ወዲያውም ቀኑ እየመሸና ሰዓቱ እየጨለመ ሲሄድ ያለ ስጋት ይጓዙ ጀመር። ለሊቱንም ሲጓዙ አድረው ጠዋት ሲነጋ አለቃ ባለው በኢጣሊያ ሰራዊት ላይ አደጋ ጥለው አንድ ሰው እንኳን ሳያመልጥ ሁሉንም ገደሏቸው። ይህም ወሬ በተሰማ ጊዜ ማጆር ባሊ የሚባለው ከቂጫው ሂዶ እንዲረዳ ታዘዘና በግስጋሴ ቢሄድ ባለቋ ያሉት ጣሊያኖችና ባሽባዙ ቆች አልቀው እንራስፋትም አምልጠው ከሄዱ በኋላ ስለደረሰ በጣም አዘነ። ነገር ግን እንዳጋጣሚ ከነገር ያልገቡ ከጦርነቱም ያልነበሩ 27 የሚሆኑ ባላገሮች በዚያው ዙሪያ ስለተገኙ እነዚያን አሲዞ የፊጥኝ እያሰረ በሆዳቸው እያስተኛ በጠመንጃ ሳንጃ ጀርባ ጀርባቸውን እያስወጋ አስገድሎ ቁጭቱን ተወጣባቸው። ከዚህም በኋላ የሞቱትን ሰዎች ሬሳ አስቀብሮ ሲጨርስ ወደ እንኪጨው ተመለሰ። እንራስፋት ግን ካሌቋ አልፈው ሳግሬን በሚባል ስፍራ ላይ ያሉትን ጣሊያኖች ፈጅተው ወደ ደብረ ተሐሰስ ሲደርሱ ኮሎኔል ክሪስቶፈር ከሚባለው ጋር ጦርነት ቢገጥሙ ድል አርጎ መለሳቸው። ከዚህም በኋላ ወደ አጼ ምኒልክ ተላልከው እንዲመጡ ከተፈቀደላቸው በኋላ መተው ተገናኝተው ከጣሊያኖች ጋር ሆነው በሰሩት ባለፈው ስራቸው መጸጸታቸውን እየገለጹ ተናግረው የጦርነቱንም አቋሃን ተናግረው ሲጨርሱ የማዕረግ ልብስና መሳሪያ ተሸልመው ወደ አጋሜ ተመልሰው ሄዱ። አጋሜም የኖሩበትና መውጫ መግቢያውን ያወቁት አገራቸው ስለሆነ ካንዱ ወደ አንዱ እየተዘዋወሩ ከአዲግራት ወደ አንኪጨው በሚመላለሰው ጓዝ ላይ አደጋ ጥለው ብዙ ሰዎች ፈጅተው ስንቅ የተጫኑ 700 ያህል ግመሎችና አጋሰሶች ቢያገኙ ሁሉንም በጎራዴ ቋንጃቸውን እየመቱ ጣሏቸው። የተጫነውንም ዕቃ ሁሉ ባላገር እየተዛረፈ ወሰደው። ከዚህም በኋላ በአጋሜ ጀርባ ዞረው ከአስመራ ከመጽዋ ጋር የሚያገናኘውን ስልክ ሁሉ እየቆራረጡና እየበጣጠሱ ጨረሱት። ጣሊያኖችም ይህን የመሰለ ትልቅ ጉዳት ስላገኛቸው እንራስፋትን እየፈለጉ ለመያዝ ምንም እንኳ በብዙ ቢጥሩ ሳይሆንላቸው ቀረ። አጼ ምኒልክም ከየሃ ተነስተው ገንደብታ ላይ ሰፍረው ሳሉ ጣሊያኖች ከንኪጨው ምሽጋቸው መጥተው አደጋ ይጥላሉ እየተባለ ይወራ ነበርና ስመጥሩ አርበኛ አሽከራቸውን ቀኝ አዝማች ታፈሰን ወደ አንድ ተራራ ዘልቀህ የጣሊያኖችን ሰፈር በመነጽር አይተህ ተመለስ ብለው ልከውት ነበርና እርሱ ወደ ረጅም ተራራ ወጥቶ ሲመለከት ብዙ የጣሊያን ወታደሮች ከምሽጋቸው ወጥተው እሱ ወደ ቆመበት ተራራ እግር ሲመጡ ቢያይ ከእርሱ ጋር 100 ያህል ወታደሮች ነበሩና እነዚያኑ ይዞ ወርዶ መታኮስ ሲጀምር እየሸሹ ወደ ምሽጋቸው ተመለሱ። ቀኛዝማች ታፈሰም ተመልሶ መጥቶ ያየውንና የሰራውን ሁሉ ቢነግራቸው መኳንንቶቻቸውን ሰብስበው የጣሊያኖች ሐሳብ በጉድባና በምሽግ ይሆኑ እኛን ብዙ ቀን ለማስቸገር ነው እንጂ በሜዳ ወጥተው ጦርነት ለማድረግ አይመስለኝምና ወደ ሐማሴን መንገድ አቅንተን ብንሄድ ይሻላል በማለት ምክንያታቸውን ቆረጡና በገንደብታ ተጉዘው አሳይ በሚባለው ከአባ ገሪማ ጉልት አልፈው በየካቲት 14 ቀን አድዋ ከተማ ገቡ። በዚያም ተሰልፈው ቢጠብቋቸው ጣሊያኖቹ ከምሽጋቸው ሳይንቀሳቀሱ ቀሩ። በማግስቱም ልዑል ራስ መኮንንና ራስ መንገሻ ዮሐንስ፣ ራስ ቢትወደድ መንገሻ፣ ቢትአውራሪ ተክሌ፣ ቢትአውራሪ ገበየው፣ ሊቀመኳስ አድነው ወደፊት እስከ መረብ ብቅ ብለው እንዲጠብቁ ታዘው ነበርና መንገድ ከጀመሩ በኋላ ወንዞች ሁሉ በመድረቃቸው ምክንያት ውሃ ስለተቸገሩ ግድቶኖ ባቸውሉ ተመለሱ። በየካቲት 16 ቀን የጣሊያን ወታደሮች እየተሰለፉ ከምሽጋቸው መውጣት ጀምረዋል ተባለና ደጃች በሻህ አቦየና ደጃች ወልዴ ወዲያው ተጠግተው ዘብ ሲጠብቁ እንዲያድሩ ታዘዙና ሄዱ። ለማግስቱም አጼ ምኒልክ የፊቱን በፊት የኋላውን በኋላ የቀኙን በቀኝ የግራውን በግራ አሰልፈው እሳቸው በመካከል ሆነው ቢወጡ ጣሊያኖችም ተመልሰው ወደ ምሽጋቸው ገብተዋል ተባለና በዚህ ነገር እጅግ ተናደዱ። መኳንንቱ ግን ዛሬ በዚህ አድረን ነገ ጧት ምሽጉን በኃይል ገብተን እንዋጋለን በማለት ምክር ከጨረሱ በኋላ የትግሬው ገዥ ራስ መንገሻ ይህን ቢሰሙ ጃንሆይ ጉድባ ጎድቦና ምሽግ መሽጎ በተቀመጠ ጠላት ላይ በኃይል ከገባን ሰራዊታችንን ከማስጨረስ በቀር ምንም ጥቅም አናገኝምና ይህ ነገር እንዳይደረግ ጃንሆይን አስምላለሁ እያሉ ስለተናገሩ መልካም ምክር ነው ተባለና ወደ ሰፈር ተመለሱ። ከዚያም ቀድሞ የመሐመድ አንፋሪን መክዳት፣ የራስ ወልደ ጊዮርጊስን፣ የደጃች ተሰማንና የአዛዥ ወልደ ጻድቅን ወደ አውሳ መዝመት በቀደምት ገጽ ጽፈን ነበርና እዚያ ከመሐመድ አንፋሪ ጋር ተዋግተው ብዙ ሺህ ሰዎች ገለው ድል አድርገውት ኖሮ የምስራቹን የያዙ መልክተኞች በየካቲት 22 ቀን አድዋ ገብተው ለአጼ ምኒልክ ስለተናገሩ በሰፈሩ ሁሉ ትልቅ ደስታ ሆነ። ወዲያው ገዱ ያማረ ነውና እኛም ይቀናናል እየተባለ በየሰው አፍ እንደ ትንቢት ሲነገር አመሸ። ስለ አድዋ ጦርነት አጼ ምኒልክ ከመቀሌ ጀምሮ የተጀመረው የእርቁ ንግግር የሚፈጸመው ነገሩ ሁሉ በወዳጅነት ተጨርሶ ወደ ሸዋ የሚመለሱ መስሏቸው ነበር። ጀነራል ባራቴሪ ግን ለነገሩ ወዝ እየሰጠ የተመቸቀንና ስፍራ ፈልጎ አደጋ ለመጣል ነበር እንጂ የእርቁ ነገር እንዲፈጸም አለማሰቡን ስለተረዱት ወደፊት እየገፉ ይሄዱ ጀመር። ቢሆንም ለዘመቻው ከተነሱ አምስተኛ ወር ያህል በመሆኑ ለሰራዊታቸው የሚበቃ ስንቅ አልተገኘም ነበር። አድዋም ከገቡ በኋላ ጦርነቱ በመሃሉ የሚጀመር ስለመሰላቸው ሁለት ቀን ያህል እየተሰለፉ ቢወጡ ጣሊያኖች ከምሽጋቸው የማይወጡ ሆኑ። በአዲግራትና በንኪጨው ወደ ተሰራው ምሽግና ጉድባ ገብተው እንዳይዋጉ በጣም ጠንካራ መሆኑን ሰምተው ነበር። ስለዚህ ከአጼ ምኒልክ ሰራዊት ከሶስት አንዱ ስንቅ ለመፈለግ ወደ ሽሬ፣ ወደ ተምቤን እስከ ጠለምት ድረስ ተበታተነ። አንዳንዱም የአክሱም ጽዮንን ቤተ ክርስቲያን እንሳለማለን እያለ ወደ አክሱም ሂዶ ነበር። ይህ እንኳን መደረጉ የጦር አለቆቹ ሳይጠነቀቁ በመቅረታቸው ነው እንጂ በጦርነት ጊዜ አንድ ልብ ሆኖ በየታዘዘበት ስፍራ ጸንቶ ጠላትን መጠባበቅ ነበር እንጂ ቤተ ክርስቲያን እሳለማለሁ፣ ገዳምና ደብር አያለሁ ብሎ ያለ ፈቃድ ከሰፈር መሄድ የማይገባ መሆኑ በጦርነት ሕግ የታወቀ ነው። ቢሆንም የእግዚአብሔር ፈቃድና ረድኤት ሲጨመርበት የከበደው ሁሉ ይቀላልና ጣሊያኖች በእንኪጨው ሰፍረው ሳሉ ገብረ እግዚአብሔርና አውዓሎም የሚባሉ ሰላዮች አበጅተው ነበርና እነዚያ ወደ አድዋ እየመጡ በአጼ ምኒልክ ሰፈር ያዩትንና የሰሙትን ሁሉ እየወሰዱ ለጀነራል ባራቴሪ ይነግሩ ነበር። ስለሆነም በትውልዱ ኢትዮጵያዊ የሆነ ሰው ሁሉ ለአገሩ ነጻነት ለንጉሱ ክብር ተቆርቋሪ ነውና ምንም ከጣሊያኖች ገንዘብ ቢቀበሉም በልባቸው እናታቸውን ኢትዮጵያን ንጉሳቸውን አጼ ምኒልክን አልከዱም ነበርና ከጣሊያኖችም ያዩትንና የሰሙትን እያመጡ ለአጼ ምኒልክ መንገር ጀምረው ነበር። እነዚህም ሁለት ሰላዮች ወደ ጀነራል ባራቴሪ ሄደው የአጼ ምኒልክ ሰራዊት ስንቅ ስላለቀበት በሽሬ፣ በተምቤን፣ በጠለምት፣ በአክሱም ተበትኖ ከአጼ ምኒልክ ጋር ያለው ሰራዊት እጅግ ጥቂት ነውና ዛሬ ወይም ነገ ጦርነት ብትገጥም በአንድ አፍታ ድል ታደርጋለህ ብለው ነግረው በአንድ ወገን ደግሞ ወደ አጼ ምኒልክ ልከው ለጀነራል ባራቴሪ ረዳቱ ወይም ጠቅላይ የጦር አለቃው መሆኑ ያልታወቀ ጀነራል ባልዲሴራ የሚባል ከብዙ ሰራዊት ጋር ከጣሊያን ሀገር መጥቶ ምጽዋ ገብቷል እየተባለ ይወራልና ዛሬ ወይም ነገ ጦርነት ካልገጠሙ ነገሩ ሁሉ የሚያስፈራ መሆኑን ይወቁት። ለጀነራል ባራቴሪ ያጼ ምኒልክ ሰራዊታቸውን ሁሉ ስንቅ ለመፈለግ ተበትኖ ብቻቸውናቸውና ዛሬ ወይም ነገ ጦርነት ብትጀምር ይሻላል ብለን ነግረናዋልና እንዲጠነቀቁበት ይሁን ብለው ልከው ነበር። ጀነራል ባራቴሪም በየካቲት 22 ቀን 1888 ማታ በ12 ሰዓት ሰራዊቱን አሰልፎ ከንኪጫው ተነስቶ ለሊቱን ሲጓዝ አድሮ 10 ሰዓት እንዳባገሪማ ደረሰና ጀነራሎቹን በደንብና በጥራት አሰልፎ ጦርነት እንዲጀመር አደረገ። የጣሊያኖች አሰላለፍ ከዚህ እንደሚከተለው ነበር። ጦርነት እንዲደረግበት የተቆረጠው አምባ በሰማያት ተራራና በሰሎዳ ተራራ መካከል ያለው ተዳፋት ቦታ ነበር። በስተግራ ጀነራል አልቤርቶኒ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በስተቀኝ ጀነራል ዳቦር ሜዳ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በመካከል ጀነራል አሪሞንዲ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በደጀን ጀነራል አሌና የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። ከነዚህም በቀር በየተራራው ላይ የሆኑ የጦርነቱን አኳኋን እያዩ ለገሌ ጦር ረዳት ይድለት፣ እገሌ ወደፊት ይክፋ፣ እገሌ ወደ ኋላ ያፈግፍግ እያሉ ትዕዛዝ የሚሰጡ የጦር አለቆች ነበሩ። ትዕዛዝም የሚያቀባብሉ ፈረሰኞች በየስፍራው እየቆሙ ይጠባበቁ ነበር። የጦር አለቆችም ሲቆስሉ በቶሎ እየወሰዱ የሚያክሙ ሐኪሞች የተለየ ስፍራ ተደርጎላቸው ነበር። ይህም ሁሉ ከተሰናዳ በኋላ ጀነራል አልቤርቶኒ በተሰለፈበት የራስ መንገሻ ዮሐንስ ዘበኞች ባሉበት በኩል ከሌሊቱ በ11 ሰዓት ተኩስ ተጀመረና ሲዋጉ ሁለት ባሽ ባዙቆች ስለተማረኩ ወሬ ቢጠይቋቸው ጀነራል ባራቴሪ ከንኪጨው ያሉትን ጀነራሎችና የጦር ሰራዊቱን በሙሉ ይዞ መጥቷል ብለው ተናገሩ። አጼ ምኒልክም ትልቁን አርበኛ አሽከራቸውን ቀኛዝማች ታፈሰን አዘው ከማታው ጀምሮ በሰፈሩ ዙሪያ እየሄደ የዘበኞቹን ትጋት የጠላቶችንም ወሬ ሲጠይቅ አድሮ ነበር። በራስ መንገሻ ሰፈር በኩል ተኩስ መጀመሩን ሰምቶ ወዲያው በፍጥነት መጥቶ ለአጼ ምኒልክ አስታወቀ። አጼ ምኒልክም በጅሮንድ ከተማንና የፈረስ ዘበኛውን አለቃ በፍጥነት ሄዳችሁ ራስ መንገሻን እርዱ ብለው ላኩና ወዲያው ታጠቅ እያሉ በየሰፈሩ አስለፈፉ። 12 ሰዓትም በሆነ ጊዜ የጦርነት ልብሳቸውን ለብሰው ከድንኳን ብቅ ባሉ ጊዜ በቀኝና በግራ በፊትና በኋላ ያለው ሰራዊታቸው ባንድ አፍታ የጦርነት ልብሱን እየለበሰ ከቀፎ እንደወጣ ልብ መስሎ እየተፏከረ ጦርነት ወደ ተጀመረበት ስፍራ ይሮጥ ጀመር። የኢትዮጵያ ሕዝብ እንኳን ወታደሩ ባላገሩና ነጋዴውም ካህናቱ ሳይቀሩ ስለ አገራቸው ነጻነት፣ ስለ ንጉሳቸው ክብር ሲሉ ሞታቸውን የማይፈሩ ጀግኖችና ቆራጦች ናቸውና የመድፉንና የጠመንጃውን ተኩስ ሳይፈሩ በሰልፍ ውስጥ ገቡበት። የፊተኛው ሲወድቅ የኋለኛው ወደፊት ከመገስገስ በቀር የወደቀውን ላንሳ፣ ደክሞኛልና ልረፍ አይልም ነበር። እቴጌ ጣይቱም በክፍላቸው 5000 ወታደር ነበራቸውና ምንም ሴት ብሆን በዛሬው ቀን በድንኳን ውስጥ ተቀምጫሉ ልም ብለው በሰልፉ መካከል ሆነው አይዞህ በርታ እያሉ ይሰዱት ነበር። ሊቀ ጳጳሱ አቡነ ማቴዎስም ከየደብሩ አለቆችና ከድንባሮ ማርያም ካህናት ጋር በአንድ ስፍራ ቆመው ወደ ጦርነቱ የሚገባውን ወታደር እግዚአብሔር ይፍታህ እያሉ ያናዝዙ ነበር። የጦርነቱም አኳኋን አለቃውም ጭፍራውም ፍየል እንዳየ ነብር በየፊቱ ከመሮጥና ከመግደል በቀር በአንድነት ቆሞ ለመዋጋት አያስብም ነበር። እንኳን የጭፍራ አለቆች ደጃዝማቾችና ራሶቹም ቢሆኑ በፈረስ እየሆኑ አንደኛውን እየጋለቡ ይገሉ ነበር። በጠመንጃ መግደልንም ከጉብዝና ስላልቆጠሩት በጎራዴ ለመግደል ይሽቀዳደሙ ነበር። ይልቁንም ተራ ወታደር ከመግደል ይልቅ የጦር አለቆችን መግደል ጀግንነት ነው እያሉ ተራውን ወታደር እያለፉ በቆቡና በልብሱ የወርቅ ምልክት ያለበትን የጦር አለቃ ይፈልጉ ነበር። ይህንንም በመሰለ በጀግንነት አኳኋን 6 ሰዓት ያህል እንደተዋጉ የጣሊያን ጦር ድል ሆነና መሸጅ ጀመረ። የአጼ ምኒልክን ሰራዊት እየተከታተለና እየቀደመው የተራራውን ጫፍ ያዘ። ጀነራል ባራቲሪና ጀነራል አሪሞንዲ ሌሎችም የጦር አለቆች ሽጉጥ እያጎረሱ ጎራዴ እየመዘዙ የጣሊያን ሰራዊትን አትሽሽ እያሉ ለማስፈራራት ቢሞክሩም እምቢ ብሎ እየጣላቸው ሸሸ። እቴጌ ጣይቱ በማናቸውም ቢሆን ለእርዳታ ይፋጠኑ ነበርና በአንድ ስፍራ ትልቅ አጅባር ድንኳን አስተክለውና ተቀምጠው ከእሳቸው ጋር ያሉትን ዘበኛቸውን ገረዶቻቸውን ሁሉ ወዛዝሩ ሳይቀሩ በገንቦ በእርኮት ይህንንም በመሰለው ሁሉ ውሃ እያስቀዱ ቁስለኛውን ሁሉ እያስነሱና እያስመጡ ውሃ ያጠጡት ነበር። በዚህም በርህራሄ ስራቸው የጣሊያን ቁስለኞች እንኳ እያስነሱ ውሃ ያጠጧቸው ነበርና ትልቅ ምስጋና አገኙ። 9 ሰዓትም በሆነ ጊዜ የአጼ ምኒልክ ጀግኖች ቁስለኛቸውንና ከጣሊያን የማረኳቸውን ምርኮኞቻቸውን እየያዙ ወደ ሰፈር መመለስ ጀምረው ነበርና እቴጌ ጣይቱ ይህንን አይተው ከእኔ ድንኳን እያሳረፍ ተመለስ፣ ምርኮኛንም እኔ ዘበኛ አስጠብቅልሃለሁ እያሉ ያስለፍፉ ነበር። በስተግራም በኩል ያሉት የጣሊያን ወታደሮች በርትተው ሲታኮሱ ነበርና አጼ ምኒልክም በዚያ በኩል ያለው የጣሊያን ወታደር ድል እስኪሆን አልመለስም ብለው በ12 ሰዓት ለጊዜው ተኩሱ ተግ ማለቱን አይተው ከማታው በአንድ ሰዓት ወደ ሰፈር ተመለሱ። ቢሆንም ከሌሊቱ እስከ 5 ሰዓት ተኩሱ አላቆመም ነበር። ሰራዊቱም ከወገኑ የቆሰለውን በከብት የሞተውንም በቃሬዛ እየያዘ ወደ ሰፈር ሲገባ አደረ። ነገር ግን ምንም ድሉ የኢትዮጵያና የአጼ ምኒልክ ቢሆንም ከሚወዷቸው መኳንንቶቻቸውና ካሽከሮቻቸው ብዙ ስለሞቱባቸው በሰፈራቸው ትልቅ ሐዘን ተደርጎ ነበር። ተፈጸመ። ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።